የጌታ ሞትና ትንሳኤ ለድል ህይወት ያለው ስፍራና ቦታ። እግዚአብሔር የተመሰገነ ይሁን። ሰው ከመዳኑ በፊት በምን አይነት ሁኔታ ላይ እንዳለ ጥቂት ማየት እጅግ በጣም ይረዳናል። ኢሳይያስ 53 ቁጥር 6 ላይ ያምላካችን ቃል ምን ይላል? እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። ኢሳይያስ በዚህ መልእክቱ ላይ ሲናገር የኢየሱስን አዳኝነት ለማስረዳት እኛ ለማዳን መምጣቱን ለማሳየት ሲናገር የኛን ሁኔታ እግዚአብሔር የገለጠለትን ደግሞ ሲገልጥ እናያለን። ምሳሌ አርጎ በጎችን ይወስዳል። እንደ በጎች ተቅበዝብዘን ጠፋን ይላል። ጠፋን የሚለው ቃል እኛ የምንጠቀምበት መንገድ ነው። ግን መልእክቱ ግን በጣም ብርቱ ነገር ምስጢር ያለው በዚህ ቦታ ላይ ለኔና ለናንተ ለዛሬ እንድንወስደው የፈለጉት ወደ ገዛ መንገዱ አዘነበለ ነው። ጠፋን። አዎ እኛም ማንወደው መጥፋት ጠፍተን ሊሆን ይችላል። ከሌ ቤቱ ጠፋው፣ መንገድም አቅሶ አንድ ቦታ ለመሄድ ፈልጎ ጠፋ ብንል ምንግባባበት ነው። በመጽሐፍ ቅዱስ ግን በዚህ ቦታ ላይ በሌሎችም ስፍራዎች ጠፋን የሚለው ቃል እንዴት እንደተነገረ ስናይ ኢሳይያስ ጥሩ ቃል በዚህ ክፍል ላይ ይሰጠናል። ወደ ገዛ መንገዱ አዘነበለ። ስለዚህ ጠፋን የሚለው እግዚአብሔር ለኛ ካለው ዓላማ መውጣታችንን የሚያሳይ ቃል ነው። እኛ ለኛ በሆነ ነገር በመረጥነው ነገር ያሰብነው ነገር እየሆነ እንዳለ ሊታወቀን ይችላል። እኔ ለራሴ በተመቸኝ በመረጥኩት መንገድ መሄዴን እኔ ለራሴ ጠፋው ልለው ማልችለው ሊሆን ይችላል። በእግዚአብሔር አይን ግን እያንዳንዳችን ለራሳችን ምርጫ የምንሄደውን መንገድ የእግዚአብሔር ቃል ሲናገር በእግዚአብሔር አይን ወደ ገዛ መንገዳችን ማዘንበላችንን በራሳችን ምርጫ መሄዳችንን የጥፋት ህይወት አርጎ መጽሐፍ ቅዱስ ይናገራል። እግዚአብሔር የተመሰገነ ይሁን። ለምንድነው እግዚአብሔር ይሄን የሚናገረው? ለምንድነው እግዚአብሔር እንደዚህ ያለ ነገር የሚናገረው? የራሴን መንገድ መከተሌ፣ በራሴ መንገድ መሄዴ፣ የሚታየኝ መልካም ነገር አለማድረጌ ነው። አንዳንድ ሰዎች እንደሚሉት ሰው ክፉ አድርግ እንጂ መልካም እስካደረገ ድረስ ምን አለበት? ውድ ወገኖቼ እግዚአብሔር የፈጠረን ለራሱ ዓላማና ፈቃድ ነው። እግዚአብሔር የፈጠረን ለራሱ ዓላማና ፈቃድ ነው። ስለዚህ እግዚአብሔር ከፈጠረን ዓላማ መውጣታችን መጽሐፍ ቅዱስ ሲናገር ኃጢአት የሚለውን ቃል ይጠቀማል። ወደ ገዛ መንገዳችን ማዘንበላችንን ሲጠቀም ሐማርሻ የሚል ቃል ወይም ዓላማን ወይም ግብን መሳት የሚል ቃል ይጠቀማል። ስለዚህ ሰው ከተፈጠረበት እግዚአብሔር ከፈጠረው ዓላማ ወጥቶ ለሰውየው ለተመልካቹ ለሌሎችም መሳይ ሰዎች ኃጢአት የሚባል ክፉ ነገር ሰውየው አላደረገም ይባል እንጂ ከእግዚአብሔር ፈቃድ የወጣ ነገር ሁሉ ዓላማውን የሳተ የኃጢአት ህይወት እንደሚኖር ነው መጽሐፍ ቅዱስ የሚናገረው። ከዚህ የተነሳ መጽሐፍ ቅዱስ ኃጢአትን አስመልክቶ ጽድቃችን ሁሉ የመርገም ጨርቅ ነው ብሎ መልካም ነገሮቻችን ሁሉ ይናገራል። ምክንያቱም እናደርገው ሁሉ የኔ ጽድቅ ምንለው ምንመካበት ምንኩራራበት ነገር በሙሉ የእግዚአብሔርን ክብር ለኛ የሚያመጣ የእግዚአብሔርን ፈቃድ በህይወታችን የሚያሳይ ሳይሆን የኛን ማንነት የሚያጎላ ነው። ስለዚህ ሰው የሚጠላው የማይወደውን ክፉ መስራታችንን ብቻ ሳይሆን መልካምም ነገር እንኳን አድርገን የእግዚአብሔር እጅና የእግዚአብሔር ክብር የሌለበት ነገር እስከሆነ ድረስ ያ ነገር በመጽሐፍ ቅዱስ ምን ይባላል? የእግዚአብሔር ክብር የጎደለው ነው። የመርገም ጨርቅ የሆነ ጽድቅ ነው። ኤፌሶን ምዕራፍ 2 ቁጥር 3 በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበር። እግዚአብሔር ሰዎችን እንዴት እንደማይ ይህ የኤፌሶን መልእክት ከኢሳይያስ ጠንከር ባለ ጠለቅ ባለ መንገድ ሲናገር እናያለን። ባየር ላይ እንዳለው አለቃ ፈቃድ የሚኖሩትን ያልዳኑትን የሰው ልጆችን ህይወት ሁሉ ያነሳና እኛም ደግሞ ከመዳናችን በፊት ያለመዳናችንን ህይወት ያነሳና በእነዚህ ልጆች መካከል በማይታዘዙት ልጆች መካከል ጌታን ከማወቃችን በፊት ያለ ጌታ በነበርንበት ጊዜ እንኖር የነበርነው እንደዚህ ነው ይላል። የስጋችንን የልቦናችንን ፈቃድ ኢሳይያስ እያንዳንዱ ወደ ገዛ መንገዱ አዘነበለ ያለውን ሐዋርያው ጳውሎስ ለኤፌሶን ጸዎች በጻፎ በዚህ ቅዱስ መቃል ውስጥ የስጋችንንና የልቦናችንን ፈቃድ እያደረገን የገዛ መንገዳችንን የምንሄደው ስጋችን ያመለከተንን የስጋችንን አፒታይት ወይም ፍላጎት አድርገን ነው የምንኖረው። ልባችን የፈቀደውን አድርገን ነው የምንኖረው። ይሄ መንገድ የሁላችን መንገድ የማያምኑ ሰዎች ያልዳኑ ሰዎች የሚኖሩት መንገድ ነው። በስጋችን ምኞት በፊት እንኖር ነበር። ኢሳይያስ ወደ ገዛ መንገዱ አዘነበለ የሚለውን ሐዋርያው ጳውሎስ የስጋችንን የልቦናችንን ፈቃድና ምኞት አድርገን መኖራችንን እንደዚህ አርጎ ይገልጸዋል። እንደ ሌሎችም ከፍጥረታችን የቁጣ ልጆች ነበር። የመዳንን ምስጢር ክርስቲያን ሆኖ የመኖርን ህይወት ለመረዳት ሰዎች ከፈለጉ ይሄን መረዳት አለባቸው። ለምን? ኢየሱስ ከዚህ ህይወት ሊያድነን ነው የመጣው። ከዚህ ህይወት ወደ ገዛ መንገዳችን ኢሳይያስ በ53ኛው ምዕራፍ ላይ ኢየሱስ ክርስቶስን የሁላችንን በደል በርሱ ላይ አኖረ፣ በደላችንን ተሸከመ ብሎ ያለው በገዛ መንገዳችን ከእግዚአብሔር ፈቃድ ወጥተን የወጣንበትን የኖርንበትን ህይወት ያንን የበደል ህይወት ለማዳን እንደመጣ ነው የሚናገረው። ሐዋርያው ጳውሎስ በኤፌሶንም ላይ ሲናገር የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት እንኖር ነበር። ይሄ ህይወት ከሰይጣን ጋር ሰውን የሚያገናኘው ይሄ ህይወት እንደሆነ ኤፌሶንን ምዕራፍ 2 ላይ ያለውን አንድ ቁጥርን ተመልከቱት። ኤፌሶን ምዕራፍ 2 ቁጥር 1 ላይ ተመልከቱት። ሰዎችና ሰይጣን የሚገናኙት ብዙ ጊዜ በጥንቆላ በመተት ወይም ደግሞ በመሳሰለ ነገር ሰይጣናዊ ብለን በሚንላቸው በአምልኮ በሚገለጡ ነገሮች ብቻ ይመስለናል። ነገር ግን እግዚአብሔር ቃል እንደሚነግረን በሰይጣን ፈቃድ ውስጥ ሰው መኖሩን ለማወቅ ከፈለገ ይሄንን እግዚአብሔርን ቃል ማየት አለብን። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ አያችሁት፣ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በዚህ ዓለም እንዳለው ኑሮ የሰው ልጆች ሁሉ ከእግዚአብሔር ውጭ ሆነው የሚኖሩት ኑሮ ነው የሚናገረው። በዚህ ዓለም እንዳለው ኑሮ የማይነካው ነገር የለም። ኑሮ ስንል ሁሉንም የሚነካ ነገር ነው። እነዚህ የኤፌሶን ሰዎች ሰይጣንን በማምለክ የጥንቆላ ወይም የመተት ስራ የተሰሩ ለየት ያለ ሰይጣናዊ ህይወት ያላቸው ሰዎች ስለሆኑ አይደለም የሚናገረው። በማይታዘዙት ልጆች ላይ የሚሰራ መንፈስ አለ። እኛ ላናቀው እንችላለን፣ ልብ ላንለው እንችላለን። ነገር ግን የሰው ልጆች የስጋቸውንና የልቦናቸውን ፈቃድ እያደረጉ የሚሄዱ ሁሉ በማን ፈቃድ ስር ናቸው አሉት? በሰይጣን ፈቃድ ስር ናቸው አሉት። ይህን በጣም ክርስቲያኖች መረዳት መቻል አለብን። ሰይጣን በእኛ ህይወት ሊያተርፍ የሚችለው በዓለም ላይ ሊያተርፍ የሚችለው ሰይጣን ይህንን አድርጉልኝ ብሎ የሚለው ነገር አንድ አጀንዳ በማራመድ እንዳይመስላችሁ ከእርሱ ጋር የምንገናኘው። አዳምና ሔዋን እንዴት እንደወደቁ ጥያቄን ጠይቅ። እንዴት ነው እሱ ይህ ዓለም በጨለማ ኃይል ስር የወደቀው በሰይጣን ኃይል ስር የወደቀው? ለእግዚአብሔር ፈቃድ እንዲያድሩ እንደ እግዚአብሔር ፈቃድ እንዲመላለሱ የተፈጠሩ ሰዎች በአየር ላይ እንዳለው ስልጣን አለቃ ፈቃድ እንዴት ሊመላለሱ ቻሉ? ያን ጥያቄ እስኪ እንጠይቅ። ወደ ገነት ገባ ሰይጣን። ሔዋንን ሲፈትናት ምንድነው ያላት? እንደ እግዚአብሔር መልካምንና ክፉን የምታውቁ ትሆናላችሁ አላት። ሌላ ምንም ነገር እኮ አላላትም ሰይጣን። እንደ እግዚአብሔር መልካምና ክፉ መታወቁ ተሆናላችሁ። እግዚአብሔር ይሄ ከለከላችሁ እንደርሱ እንደምትሆኑ ስለሚያቅ ነው። እንደርሱ መልካምና ክፉን አውቃችሁ ለመኖር የምትችሉበት እድል እንዳታገኙ ነው። አሃ ስለዚህ ይሄ እግዚአብሔር በሱ ላይ ዲፔንድ አርገን ሁሉ ጊዜ እሱ ብቻ አዋቂ ሆኖ ሁሉ ጊዜ እሱ ባለው ልንኖር ነው ማለት ነው። አይ ራሳችንን ችለን በራሳችን ፈቃድ በራሳችን መንገድ ለመኖር እንድንችል እቺ ፍሬ መታዋጣ ከሆነ እግዚአብሔር ደናከረም። ስለዚህ በእግዚአብሔር መንገድ ለመሄድ መረጡ። በእግዚአብሔር መንገድ ለመሄድ መረጡ። እንደ እግዚአብሔር ነው ተሆናላችሁ አላችሁ። በቃ ራሳችሁን ትችላላችሁ። እናንተ እንደ እግዚአብሔር ሆናችሁ እሱ እግዚአብሔር ለራሱ ይሁን እግዚአብሔር፣ እናንተ ደግሞ ለራሳችሁ እግዚአብሔር ናችሁ። ኃጢአት ምን እንደሆነ ለማወቅ ክርስቲያኖች ይህን በኃይል ማስተዋል አለብን። መዳን ምን እንደሆነ ለማወቅ፣ ኢየሱስ ለምን እንደመጣ ለማወቅ፣ ክርስትናን እንዴት እንደምንኖር ለማወቅ፣ ውድቀትና ኃጢአት ምስጢሩ የት ላይ እንዳለ ማወቅ አለብን። በጣም ብዙ ሰዎች የመረጡትን የራሳቸው መንገድ እየሄዱ ሚዝረብል ያረጋቸውን ችግር ብቻ እንዲያስወግድላቸው ነው ጌታን የሚፈልጉት። በቃ ሰው ሊረዳቸው ያልቻለ ችግር ሲመጣ ለዛ ብቻ ነው ኢየሱስን የሚፈልጉት። አይደለም። ኢየሱስ ክርስቶስ እኔና እናንተ ለማዳን የመጣው ወደ ገዛ መንገዳችን አዘንብለን ሰይጣን እንደ እግዚአብሔር ትሆናላችሁ ብሎ ከእግዚአብሔር ለይቶን በራሳችን ተደግፈን ከምንኖርበት ህይወት ነው ሊያወጣን የመጣው። ይህንን በጣም ማስተዋል አለብን። ስለዚህ ሰይጣን በገነት ውስጥ አዳምና ሔዋንን በኃጢአት ሲጥላቸው ያመጣላቸው ምርጫ አንድ ነገር ነው። ያለ እግዚአብሔር እንደ እግዚአብሔር መኖር ይቻላል? ያለ እግዚአብሔር እንደ እግዚአብሔር መኖር ይቻላል? አያችሁት? ያለ እግዚአብሔር እንደ እግዚአብሔር መኖር ይቻላል? ይቻላል? አዳምና ሔዋን መርጠው ይሁን የነሱ ውጤቶች ሆነን በዚህ ዓለም ላይ እንኖራለን። እግዚአብሔር ማን ነው? እግዚአብሔር እግዚአብሔር የሆነው በእውቀቱ ብዛት ነው? እግዚአብሔር ማን ነው? እሱ በችሎታው ነው እግዚአብሔር እግዚአብሔር የሆነው? እግዚአብሔር የምንወዳደረው ግለሰብ አይደለም። እግዚአብሔር የተመሰገነ ይሁን። እግዚአብሔር የምንወዳደረው ግለሰብ አይደለም። የምንፎካከረው ግለሰብ አይደለም። እሱን እንድንሆን የምንፎካከረው ሌላ ፍጡር አይደለም። እግዚአብሔር እኛን የፈጠረን አምላክ በእያንዳንዳችን ህይወት ውስጥ የራሱን ፈቃድ ሊያረግ ለራሱ ክብር ለራሱ ዓላማ የሰራን ያበጀን ካለመኖር ወደ መኖር ፍጥረትን ያመጣ ቅዱስ ጌታ ነው። ክብር ለስሙ ይሁን። እግዚአብሔር ስም የተባረከ ይሁን። ስለዚህ መዳን የሚለውን ነገር የጌታ የኢየሱስ ክርስቶስ ሞት ምስጢሩ የት ጋር እንዳለ በህይወታችን የጌታ መስቀል የት ቦታ ላይ እንዳለ ለማየት መሰረታዊ ችግራችንን መመልከት መቻል አለብን። ስለዚህ አዳምና ሔዋን ሲወድቁ የመጣላቸው ምርጫ እግዚአብሔር የሌለበት ተሰርቃላችሁ አላላቸውም፣ ተዋሻላችሁ አላላቸውም፣ ትገላላችሁ አላላቸውም፣ ሌሎች ሰዎች ሁሉ የሚጠሏቸውን ሌሎችን ኃጢአቶች አልዘረዘረም። ሰይጣን እንደ እግዚአብሔር ነው ትሆናላችሁ ያላቸው። ስለዚህ ሰይጣን መልካም ፕሮፖዛል ነው ያቀረበው። ከቶውንም ሰይጣን ራሱ ማን ነው ብለን ብንመለከት እግዚአብሔር የፈጠረው ፍጡር ነው። እግዚአብሔርን የሚጋርድ ኪሩብ የነበረ ነው። ከፍተኛ የመላእክ ስልጣን ላይ የነበረ አርኬንጅል ነው። ሊቀ መላእክ የነበረ መልአክ ነው እና ውብ እንደነበረ ልዩ ችሎታ የሙዚቃ ችሎታ ሁሉ እንደነበረው እግዚአብሔርን ከሚያገለግሉ መላእክቶች መካከል ከፍተኛ ስልጣን ተሰጥቶት ይኖር የነበረ ነው። ሰይጣንን ሰይጣን ያደረገው ምንድን ነው? አስተሳሰቡ ነው፣ ምርጫው ነው። አንድ ነገር መረጠ። በልቡ እንዲህ ብሎ አሰበ። ልዑል በሚቀመጥበት ልዑል ባለበት ከፍተኛ ስፍራ ላይ እዛ ወጥቼ እቀመጣለሁ። እሱ እዛ ቦታ ላይ ሆኖ እኛ እናመልከዋለን፣ መመሪያ ከእሱ እንሰማለን፣ እሱ እንዳለ እንሆናለን። ያንን ቦታ ማግኘት አለብኝ። ደግሞም ሰይጣንን ስንመለከተው ከዚህ ምኞቱን ባሻገር ሰዎችን ሲፈትን እናያለን። እግዚአብሔር በእግዚአብሔርነቱ ለፍጡር በቂ አይደለም፣ ፍጡር ደግሞ በራሱ የራሱ ነገር ሊኖረው ያስፈልጋል አለ። የዲሞክራሲ አስተማሪ ነው ሰይጣን። የምድሩን ዲሞክራሲ አይደለም ብላችሁ፣ የዲሞክራሲ ለምን? እያንዳንዱ በራሱ መንገድ ለራሱ ይኑር እንጂ ሁሉ ጊዜ እግዚአብሔር ሁሉ በርሱ፣ ሁሉ ከርሱ፣ ሁሉ ለርሱ። እንዴ ከኛ ለምን አይሆንም? በእኛ ለምን አይሆንም? ለምን ለኛስ ክብር አይሆንም? ሁሌ ለእግዚአብሔር፣ ሁሌ በእግዚአብሔር፣ ሁሌ ለእግዚአብሔር። እንዴት ነው የሚሆነው? የሰይጣንን ጥልቀት ማወቅ ከፈለጋችሁ እኔ እንደየው መጽሐፍ የሚገልጠው ያለ አይመስለኝም። ኢዮብን ምን አለ? እግዚአብሔር ተመልከተው አለው። እግዚአብሔር ሰይጣን እንዴት እንደሚያየው እዛ ላይ እናያለን። ሰይጣን እግዚአብሔር እንዴት እንደሚያይ ብቻ አይደለም። በሆኑ ባሪያዬን ኢዮብን አያውን አለው። እንደርሱ ቅንና እግዚአብሔርን የሚፈራ የለም። በኑሮ ሁሉ እግዚአብሔርን ፈርቶ የሚኖር ሰው ነው። ባሪያዬ ነው፣ እኔን የሚያገለግል ነው፣ ለእኔ የኔ ባሪያ ነው አለው እግዚአብሔር። ሰይጣን እንደለ ታውቃላችሁ፣ በዛ ቦታ ላይ ምን አይነት መልስ እንደሰጠ። ኢዮብ እግዚአብሔርን የሚፈራና እግዚአብሔርን የሚያመልከው ምክንያት አለው። ከብቶቹ በምድር ላይ በስተዋል፣ ዙሪያውን ያለውን ሁሉ አጥራህለታል። በበረከት በጥበቃ ከምታደርግለት ነገር የተነሳ ነው አለው። በሌላ አባባል የሰይጣን አመለካከት ምን እንደሆን ተመልከቱ። አንተ እግዚአብሔር በምታረገው ነገር እንጂ ፍጡራን የሚፈልጉ እንደ ኢዮብ ያሉ የምትመካባቸው የሚፈልጉ በአንተነት የሚፈልግህ የለም ነው የሚለው። ሰይጣንን በደንብ ወቁት። የጌታን ማዳን በደንብ ለማወቅ ከፈለግን፣ ከምን እንዲያድን እንደመጣ እንድናቅ ከፈለግን በደንብ እንወቀው። ሰይጣን ያመጣውን ውድቀት በደንብ እንወቅ። ስለዚህ በዛ ቦታ ላይ እግዚአብሔር ምን አለ? ኢዮብ ይሄ እኔ ያደረግኩለት የሰጠሁት ከብቶች የሰጠሁት ልጆች የማደርግለት ጥበቃ ያ ብቻ ነው እኔ እንዲፈራ የሚያደርገው? ያ ብቻ ነው እኔን እንዲያገለግለኝ ባሪያ እንዲሆን ያደረገው? እግዚአብሔር እንዴት እንደሚያይ ታያላችሁ። እግዚአብሔር እንዲህ ያለ ጥያቄ ቀርቦለት ወደ እኔ ወደ እያንዳንዳችሁ ስለፈወስኳት ነው፣ ስራ ስለሰጠሁት ነው፣ ግሪን ካርድ ስላገኘ ነው፣ ቤት ስለገዛ መኪና ስላረገኘ ነው፣ ትምህርቱን ፈተና ስላለፈ ነው፣ ችግር ገጥሞት ይህን ፊክስ ስላረኩለት ነው፣ ለዚህ ነው እኔን የሚፈልገኝ። እግዚአብሔር ይሄንን ስለኛ ቢጠይቅ እጅግ በጣም ሲሪየስ ነገር ነው። በዚህ እግዚአብሔር ቢመዝነን ይሄንን ነገሮች ብትነካ አለው ሰይጣን፣ እነዚህን ያለውን ዙሪያውን ያጠርክለትን አጥሩን ብታነሳ ያለውን ብትወስድበት ምንድን ነው ያለው? በእውነት በፊትህ ይሰድብሃል አለው። የሰይጣንን አስተሳሰብ ምን ያህል ጥልቅ እንደሆነ በዚህ ተመልከቱ። አንተ እግዚአብሔር ምንም ዋጋ የለህም፣ እስቲ ግመሎቹ ከብቶቹ ያለው ንብረት እስቲ ይነካ፣ ይሰድብሃል፣ ቫሊው የለህም አለው እግዚአብሔር፣ ይሰድብሃል አለው። ውድ ወገኖቼ ጌታ ከምን እንዳዳነን ማወቅ ከፈለጋችሁ ይህንን ማስተዋል አለባችሁ። መዳን ምን እንደሆነ ማወቅ ከፈለግን፣ መዳን ለብዙ ሰው ብዙ አይነት ደረጃ አለው። ክርስቲያን መሆን ብዙ አይነት ድብልቅልቅ አመለካከት አለ። በእውነተኛ ግን በክርስቶስ ወንጌል በእግዚአብሔር ቃል ላይ ግን ጊዜያችሁን በማጠፋ ከንቱ ሩጫ እንዳትሮጡ ከፈለጋችሁ ይህንን እውነት ዛሬ የምነግራችሁን ማስተዋል አለባችሁ። ያለውን ሁሉ ዳብስ። በእውነት በፊት ይሰድብሃል አለ። እግዚአብሔር የሚፈራ ይመስላችኋል? አይ እንደዚሁ እንዳለ እንደወደደኝ ይቀር የሚል ይመስላችኋል? የለም የለም፣ ይህን ማነክቼማ እንደ ሪሌሽንሽፓችን። እግዚአብሔር በቋፍ የሆነ አምልኮ አይፈልግም። እግዚአብሔር ለእኔ ያደረገልኝ ነገር ከሆነ እሱ ማመልከው ካለ እግዚአብሔር ያንን ይሄን ነክቼ አብሴት አላረገውም፣ እንዲሁ እያመለከኝ ይኖር። ያንን አምልኮ አርጎም አይወስደውም። እግዚአብሔር ካገኛችሁት በረከት ካገኛችሁት ጥቅም የተነሳ እግዚአብሔር ካደረገልን ነገር የተነሳ እንደምናመልከው እንደምንፈራው የሚገባን ከሆነ ለእኛ መስሎን ሊሆን ይችላል። እግዚአብሔር ግን ለዛ ብሎ እኛን ምንፈልገውን እየሰጠ ሪሌሽንሽፑን የሚጠብቅ አይደለም። በእውነት ያለውን ሁሉ ነው ያለው። ዳብስ በሙሉ እሱ እንዳትነከዋል። ሁሉንም ጥርግርግ አድርጎ ነው። ሰይጣን እየተጣደፈ ነው የመጣው። በአውሎ ነፋስ መጣ፣ በሌቦች መጣ፣ በእሳት መጣ። አንድ ጊዜ ሁሉንም ዶግ አመድ ነው ያደረገው። ወረኞቹ ተራ በተራ ኒውስ ተናጋሪዎች እያመጣ ሾክ ውስጥ የሚከት አይነት ነገር ነው እየመጡ እየተናገሩት እያንዳንዳቸው መጥተው ሲናገሩ መጨረሻ ላይ የሰባት ወንዶች ሴቶች የሶስት ሴቶች ልጆቹን ዜና በአንድ ቤት በታላቅ ወንድማቸው ቤት ተሰብስበው ሳሉ አውሎ ነፋስ የቤቱን ማዕዘን መታው፣ በሁሉም ላይ ወደቀ፣ ሞቱ፣ እኔ ብቻ መለጥኩኝ። ይሄን ልነግርሃል። ለወሬ ሰው እያስተረፈ ሰይጣን ለወሬ ሰው እያስተረፈ በሙሉ ዶግ አመድ አገባኝ። ሀብት የለም፣ ልጆች የሉ፣ ሃይማኖት ይላሉ እንደ ኢዮብን። ክብር ለእግዚአብሔር። እግዚአብሔር እናንተ ጋር በቦታው መኖር ማወቅ ከፈለጋችሁ እኔ በእውነት ልንገራችሁ፣ እየተደለላችሁ ሃይማኖት ብላችሁ የተንቦጫረቀ ክርስትና አትኑሩ። እግዚአብሔር ካለኝ ከሚኖረኝ ሁሉ የሚበልጥ እኔም እንኳን በሞት እግዚአብሔር እግዚአብሔር ነው። እግዚአብሔርን በእግዚአብሔርነቱ ማስተናገድ ቀላል ነገር አይደለም። ዛሬ ብዙ ሰዎች ወደ ቤተክርስቲያን መጥተው ዛሬ ብዙ ሰዎች ቤተክርስቲያን ውስጥ እንትምሉት ምንድነው እሱ? እግዚአብሔር በቃ ደስታ አይደለም ግዚያዊ ነገሮች ላይ ያተኮረ አይደለም። እዚህም ይሰበስበን እግዚአብሔር ነው። እግዚአብሔር ነው የሚሰበስበን። ወደ ቤተ ክርስቲያን የሚያመጣኝ ምክንያት እግዚአብሔር ነው። እንዳገለግል የሚያረጋኝ ምክንያት እግዚአብሔር ነው። እንዳመልክ የሚያረጋኝ እግዚአብሔር ነው። እንድጸልይ የሚያረጋኝ እግዚአብሔር ነው።
ትልቁ ምስጢር እዚህ ላይ ነው ያለ። ጌታ የተመሰገነ። ኢዮብ ያ ሁሉ ከተወሰደበት በኋላ ምንድነው ያረጋው? መጎናጸፊያውን ቀደደ። በግንባሩ ተደፍቶ ለእግዚአብሔር ሰገደ። እግዚአብሔርን እየባረከ ክብር ለእግዚአብሔር ይሁን።
ባረከው እግዚአብሔርን። አመሰገነው እግዚአብሔርን። አደነቀው እግዚአብሔርን። መባረክ ማለት እግዚአብሔር መባረክ ማለት ምን ማለት ነው? መልካም ሲደረግለት ሰው እንደሚባርክ ኢዮብ እግዚአብሔርን እየባረከ ስሙን እየባረከ ነው የጸለየው። ክብር ለእግዚአብሔር ይሁን። ይሄም ነግራችሁ ነገር በወንጌል ውስጥ ዋና ጉዳይ ነው። መዳን የሚለው ነገር ለጎደለን ነገር ማሟያ ለስጋ ምኞታችን የሚሆን ነገር እንዴት እንደምንቀበል ባለ መንገድ ወንጌል ሲገባችሁ
እኔ ልንገራችሁ ያ የሳተ ወንጌል ነው። ያ ያሰተ ወንጌል ነው። የክርስቶስ ወንጌል ነዛ አይደለም። እግዚአብሔርን በቦታው የሚመልስ ነው የእግዚአብሔር ልጅ ወንጌል።
እግዚአብሔርን ከፍጡር ጋራ በሚገባው ስፍራ እግዚአብሔርን የሚያመጣ ነው። ከእግዚአብሔር በስጋቸው ምኞት በራሳቸው ፍላጎት ርቀው የነበሩትን አስታርቆ ከእግዚአብሔር ጋር ልጆች ቤተሰቦች አድርጎ የሚያኖር ነው እንጂ ሌላ አይነት ተልእኮ የለውም።
እግዚአብሔር የተመሰገነ ይሁን። ስለዚህ ሰይጣን አንድ ዓላማ ነው ያለው፣ ሰዎች በራሳቸው መንገድ እንዲኖሩ። ዛሬም ይሄ ፈተና በተለያየ መንገድ ይመጣል ወደ ሰዎች። ክርስትናችሁ ቫልዩ እንዲኖረው ምን አገኘ? ክርስቲያን ከሆንክ ጀምሮ ምን ሆነልህ? እና ኪሳራችሁን ያስቆጥራችኋል ሰይጣን። ምን ሆናችሁ እስቲ ተመልከቱ፣ አስበው።
ጊዜው እንደ ሁሉ ጊዜ የምጠቅሰው አንድ ወንድም አለ። እንደው ጌታ በቃ ለኔ ምንም አረግልኝም እኮ በቃ እንደው ማት ችግር ይገጥመኝና በትንሽ ነገር እየደለለ ነው የሚያኖረኝ በቤቱ አለ። በደለላማ አኖርም እግዚአብሔር በቃ ምንም ያስከፋኝ በትንት ነገር ብቻ እንድቼ ጣቱ እንዲያረገ ነው የነገረኝ። እንደው እንድቼ እንትን ያረገ እንትን ይደልለኛል አለ። አይደለም ውድ ወገኖቼ፣ እግዚአብሔር ራሱን ነው የሰጠን። ራሱን የሰጠን እኮ ክብር ለእግዚአብሔር ይሁን። የዘላለም ህይወት እኮ ነው የሰጠን። ወንድ ልጅ ተሰጥቶናል እኮ ተባብለናል። እግዚአብሔር ራሱን ነው የሰጠን። ኢየሱስ የኔና የናንተን ማንነት፣ የስጋችን ምኞት የሚያስቸግረን ሰዎች ነበርን፣ የልቦናችን ምኞት የሚያስቸግረን ነበር። ያ በደለኛ ተፈጥሯችን በራሳችን መንገድ እንድንሄድ የሚፈታተነን ተፈጥሯችንን ኢየሱስ ክርስቶስ ለእግዚአብሔር አስገዝቶ በመስቀል ላይ ሰቅሎ በሶስተኛው ቀን በክብር አስነስቶ ሰውን ከእግዚአብሔር ጋር ያቆራኘ ነው። የሰው ፍጻሜው የት እንደሆነ ማወቅ ከፈለገ ማየት ያለብን ክርስቶስን። በክርስትና ህይወታችሁ ኢንስፓየርድ ለመሆን ማየት ያለባችሁ የእናንተን የኔን ማንነት ገንዘቡ አድርጎ ወስዶ ሞቶ የተነሳውን የእግዚአብሔር ልጅ ነው።
ክብር ለእግዚአብሔር። የሰው ማንነት የእናንተ ማንነት እድል ፋንታችሁ የት እንደሆነ ማወቅ ኢየሱስን ማየት ነው። ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ከሰይጣን ጋር የተፈተነበት ሚስጥር ወደ ገዛ መንገዱ አዘነበለ። የስጋችንና የልቦናችንን ፈቃድ ኢየሱስንም እንደዚሁ ተፈትኗል በሰይጣን።
በተራበበት ጊዜ 40 ቀን 40 ሌሊት ከጾመ በኋላ ኢየሱስ ሲርበው ሪል የሆነ ሃንገር ነው የነበረው። ዞቻችን የሚረበን ጧት ጧት የሚረበን ቀን የሚረበን ማታ የሚረበን የሃቢት ረሃብ ነው የሚረበን። የሃቢት ረሃብ በዛ ሰዓት መብላት የለመደ ሆዳችን ምን ያረጋል? የተለያዩ ስሜቶች በውስጣችን የራብ ስሜትን ይፈጥርብናል። ያ ሀቢቹዋል ሃንገር ነው። ኢየሱስ ክርስቶስ ግን የተራበው ግን ከአርባ ቀን ከአርባ ሌሊት በኋላ ሪል የሆነ ሃንገር ነው እና ከዛ በኋላ ማለፍ አይቻልም።
አያችሁት? እግዚአብሔር በእግዚአብሔር ጸጋና ምሪት ካልሆነ ያንን ጊዜ ማለፍ አይቻልም። አንተ እግዚአብሔር ልጅ ከሆን ካለው በሌላ አባባል በማንነትህ ያንተ ማንነት አሁን ለተቸገርከው ችግር ሶሉሽን መሆን አለበት አለው ሰይጣን። እንደ እግዚአብሔር ትሆናላችሁ አይደለም ያለው? አንተ ደግሞ ተብሎልሃል፣ እንደዚህ ነህም ተብሎልሃል።
በዛ ባለህ ማንነት በእግዚአብሔር ልጅነት አሁን ለተቸገርከው ነገር ሶሉሽን ማምጣት ይችላል። ይሄ እኮ ድንጋይ ዳቦ እንዲሆን እስቲ አርግና አሳየን። ማንነትን ግለጠው፣ አውጣው።
ኢየሱስ ምን አለ? ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በህል ብቻ አይኖርም አለው። ለመኖር ችሎታ አይደለም ያኖረን፣ በችሎታችን የምንኖረው ኑሮ በሞት ይጠናቀቃል።
ሞት የማይገዛው ህይወት የሚኖር ሰው የለም።
ኢየሱስ ክርስቶስ ያንን ህይወት አይደለም ይፈልገው፣ ህይወት ሊሆንልን ሊበዛልን ነው። ህይወት ያለው ሰው እግዚአብሔርን ህይወቱ አርጎ ሰው እግዚአብሔርን መርጦ እግዚአብሔርን በህይወቱ አማክሎ የሚኖረው ኑሮ ነው ህይወት ያለው። ስለዚህ ኢየሱስ ክርስቶስ ያንን የሰይጣንን ፈተና ድል ነሳ።